ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። ዛሬ በዚህ ሀገር አቆጣጠር ኦገስት 10 2014 ሲሆን ዞተር ሁድ በኬኤፍሲ 990 AM የምናስተላልፈውን ሳምንታዊ ፕሮግራማችንን በተለመደው የእንደምን ሰነበታችሁ ሰላምታ ያቀርብን መርሃ ግብራችንን ዛሬን ጀምሮ የሚቀጥሉትን ሳምንታት እያዘጋጀን የምናቀርበው በቀጥታ ከዚሁ ከስቱዲዮ ሳይሆን ከሀገር ቤት ስለሆነ አንዳንድ ቴክኒካዊ ችግሮች ካልገጠሙን በስተቀር ለእናንተ ለማቅረብ የምንችለውን ሁሉ እናደርጋለን። በዚህ አጋጣሚ ሁሌም አጋራችን ለሆኑት የኢትዮጵያ ሴቶች ድርጅት የሬዲዮ ዋና አዘጋጅና የድርጅቱ ፕሬዚዳንት ቤታለም ፍቅርና እንዲሁም ተባባሪዎቿ ለሚያደርጉልን እገዛና ትብብር አሁንም በድጋሚ እያመሰገንን በዚህች ሙዚቃ የዛሬን መርሃ ግብር እንጀምራለን። ጤና ይስጥልን፣ እንደምን ሰነበታችሁ? ህይወት በአሜሪካ ለአንዳንዶቻችን ቀላል ለአንዳንዶቻችን ከባድ ነው። ህይወትን ቀላልም ከባድም የሚያደርጋት የኛ ድክመት ወይንም ስንፈት ሳይሆን አካባቢያችን የሚያመጣብን ተጽዕኖ፣ ከሌላ ሰው የምንሰማው ምክር በመሰረቱ ብዙ ጊዜ ጥሩ ቢሆንም መካሪዎች ግን ስለ ጉዳዩ በቂ መረጃ ባለመያዝ ወይም ደግሞ አንዳንድ ጊዜ ቀና የሆነ አመለካከት ካለመኖር ወዳልተፈለገ ጎዳና ምክራቸውን ይመራን ይችላል። በተለይ እግራቸውን እዚቻ ታላቅ ሀገር ላይ ለሚያሳርፉ አዲስ መጪዎች የምንሰጠው ምክርና አስተያየት የወደፊት ህይወታቸው ጠቋሚ አመላካች ወይንም ኮምፓስ በመሆኑ ህይወታቸውን እስከ ወዲያኛው ልንለውጠው ወይንም እስከ ወዲያኛው ልናበላሽባቸው እንችል ይሆናልና ምክራችንንና ራሳችንን ስንሰጥ እጅግ በመጠንቀቅና በማናውቀው ጉዳይ ላይ ዘው ብለን እጃችንን ከማስገባት የሌሎችን ሀሳብ መጠየቅና መረዳት መልካምና የተቀደሰ ከመሆኑም በላይ ለምክር ጠያቂዎችም ትክክለኛውን የህይወት መንገድ ለማሳየትና እነሱንም ደስተኛ ለማድረግ ያስችላል ብለን እናምናለን። በዚህ ጉዳይ ላይ ከሀገር ቤት ከመጣች ብዙም ካልቆየች ከአንዲት ወጣት የስነ ጽሁፍ እና የግጥም መጽሐፍ ደራሲ ጋራ የመገናኘት እድሉ ስላጋጠመኝ እንዴት ነው አሜሪካስ እንዴት ናት የሚል ጥያቄ ያቀርብኩላት። እሷም የተሰማኝን በቃላት ከመገልጽልህ በጽሁፍ ባቀርብልህ ይሻላል ብላኝ ተስማምተን ሀሳቧን በወረቀት ላይ ያሳረፈችው። ከእንግዳዬ ጋር ስለ ግጥሞቿና ወደፊትም ስለምትሰራቸው ስራዎች ሰፋ ያለ ውይይት አድርገናል። ቀንጨብጨብ እያደረገችም ከስራዎቿ አጫጭር ግጥሞቿ ግን ጠጣር መልእክቶች ያሉትን አለፍ አለፍ እያደረገች ታቀርብልናለች። ከዚች የመሸጋገሪያ ሙዚቃ በኋላ አሜሪካ ስትመጣ የታዘበችውን ትዝብት እንዲህ በማለት ጀምራለች። አብራችሁን ቆዩ። ከሙዚቃው በኋላ እንመለሳለን።
እንደምን ካረማችሁ? ይሄ ወለዚች ሀገር ከዘለቁ ሰንበት በትብያለሁ። እንደው መቼም በመጠን የታዘብኩትን ላጠፋችሁ ብዬ ነው። በኢትዮጵያዊ ሃይማኖትና በኢትዮጵያዊ ባህል ያደገ የኖረ ማንኛውም ሰው መቼም ይኖረው የሚችለው አስተሳሰብ ሁላችንም ኢትዮጵያውያን ያለን አስተሳሰብ ነው። አብሮ መብላት፣ አብሮ መጠጣት፣ አብሮ ማልቀስ፣ አብሮ መስፈን፣ አብሮ መተማመንና አብሮ የሞተ ከሚኖር ማህበረሰብ የተገኘነን እኔ ኢትዮጵያውያን። ታዲያ እኔም ወደዚች የተስፋይቱ ምድር እግር ጥሮ ይልበል እግሬን ጥየው ያው መጣሁኝ። አገሩ የገፋችሁ አገሩን የገፋ እድል ፋንታ የገጠመው የተጋባ እንዲህ እያለ አበሻን ቀጦ ለሚያት አሜሪካን እኔም በተራዬ ከመጣሁ ሰንበት በትብልም ብሬን የነሳሁት ግን ገና ዛሬ ነው። ታዲያ ከአገሩ ወጥቶ የማይከፋው ከዘመድ አዝማር ተለይቶ የማያዝን ያደገበትን የተማረበትን እንበል የረገጠውን አፈር ግማሽ ስነቱን ጥሎ ሲመጣ የማይባባ እንባውን የማይረጭ ቢኖር ልብ ደንዳና አለዋለሁ። ተዳባይተዋር ልቡን ይዞ ተስፋ ልቡ ላይ እየዘራ ይች ምድር የሚረግጥ አዲስ መጤ ሌላ ፈተና ይጠብቀዋል። እንደው ተመስገን ነው ለአንዳንድ ጋዜጠኞች ምስጋና ይግባቸውና ኑሮ በአሜሪካን እያሉ ስለዚች ሀገር ኑሮና ወጣ ውረድ እውነታን ለማሳየት እየጣሩ ነው። ታዲያ ይህንን ከሰማሽ አንቺ ሳትሉኝ አትቀሩም። ይህን ካላችሁ ጨዋታውን ላቋርጠው። ምኑን አይግረማችሁ። እኛስ በጦርነት ኋላ ቀርነት ገሚሱ መኖር ሳይችል ስደትን መረጠ እንበል። ከሀያሉ ሀገር እንግሊዝ ጀምሮ ታላላቆቹ በኢኮኖሚ መጥቀዋል፣ በዲሞክራሲ አድገዋል ከሚባሉት ሀገሮች ከቻይና፣ ከጃፓን፣ ህንድ፣ ከአውሮፓ፣ ጃማይካ የማይታይና የማይኖርባት ፍጡር የለም። ታዲያ ይህንን ስታዩ በአፍሪካውያን ላይ መፍረድ ታቆማላችሁ? የአፍሪካውያን ወደዚች የዲሞክራሲና የነጻነት ሀገር መምጣት አይገርማችሁም? የኔን ስሜት ኮርኩሮ በር እንዳነሳ የጋበዘኝ ግን ለዛሬ እዚህ ሰንበት በት ያለው የሀገሬ ሰው ያበሻው ባህሪ ነው። ታዲያ በዚህ አጭር ጊዜ የታዘብኩትን ላጫወታችሁ። ይገርማችኋል፣ ሀበሻ በዚህ ሀገር ከኋላው እንኳን ገምቼ እሳስቼ አላውቅም። የሀበሻ ደም ይለያል። ማንም ሀበሻ ሀበሻን አያጣውም። በእርግጥ በጣም የሚያሳስቱ ቁርጥ ሀበሻን የሚመስሉ አንዳንድ ጥቁር አሜሪካውያንና ጃማይካውያን አልፎ አልፎም ስፓኒሾች አይቻለሁ። እና ከሀበሻ ጋር ስትገናኙ ደማችን ውስጥ ስበት አለ መሰለኝ ሀሳብ ቢዛችሁም እንኳን ትነቃላችሁ። እንደኔ አዲስ ተጓዥ ሁሉም አበሻ አንድ ይመስለውና አበሻውን አበሻ የሚመስል ሲያይ አይኑ ይበራል፣ ጥርሱ ይፈጋል። ታዲያ ሁሉም ባይባሉ አንዳንድ አበሾች በተደጋጋሚ ኩምሽሽ አድርገውኛል። በአድ ሀገር በተለይ በቅርብ የመጣ አበሻን ሳይ መደሰቱ አበሻን ሳይ መቦረቁ አያስገርምም። የሚያስገርመው ግን በቅርብ የመጣው አበሻ ሳይሆን የሚገርመው ግን ሰንበት በት ያለው አበሻ መልስ ነው። ታዲያ ገሚሹ አበሻ በደስታና በወገናዊነት ስሜት ሰላምታ ይለዋወጣል። እነዚህኞቹ ከመጡ ከአንድ እስከ አምስት አመት የሆናቸው ናቸው ማለት ነው። ገሚሹ ደግሞ መካከለኞቹ ናቸው። በመጠኑ ኮራ ብለው ሰላም ይላሉ። ሶስተኛዎቹ ደግሞ ጭራሽ ደንታ የሌላቸው እንደውም ጭራሽ ሰላም ማለትም መባልም እንደሌለባቸው የሚያስቡ ናቸው። የወገንተኝነት ስሜቱ በጠፋው ቅጥ በሌለው ወይንም ቤት ታቂኛለች ስሜት አትረብሽኝ አይነት በሚመስል ሁናቴ እንደ ነገሩ ሰላም ይላሉ። አንዳንዱ አልፎ ተርፎ ፊት የሚነሱ አጋጥመውኛል። ለነገሩ ከኛ ይልቅ በሚገርም ሁኔታ ለእኔ አዲስ የሆነብኝ የዚህ ሀገር የሰላምታ ባህል ነው። እዚህ ሀገር አሜሪካ ስደተኞችንም ኢሚግራንቱን ሳይጨምር በትክክል አሜሪካውያን ዜግነት ያላቸው ትውልድ አሜሪካውያን አወቁም አላወቁም ሰላምታ መለዋወጥ ባህልና ስርዓታቸው ነው። እውነትም ስልጣኔ ለካ በሁሉም መንገድ ይንጸባረቃል። ስርዓታቸው ለሰው ልጅ ያላቸው አክብሮት ያስቀናል። ገንዘብ በሰዓት በሚከፈልበት ሀገር ውስጥ ሰዓት ገንዘብ በሆነበት ሁሉ በሚመነዘርበት ሆነው ቆመው ሰው ማሳለፍ፣ የሚመጣውን ሰው ካለ በር ይዞ መጠበቅ፣ ሰላም ብለው ማሳለፍ አራስንቱ። በቀጣይ ስለ እነዚህ ሰዎች ብዙ ላችኋለሁ። የአበሻ ሰላምታ ሳልጨረሰላችሁ ቀረው። የአበሻን ሰላምታ ልቀጥልላችሁ። ታራኒም እንደመጣው ሰሞን አበሻ ባየው ቁጥር መደንገጤን ቀንሻለሁ። በመጀመሪያ ፊቱ ነው ያለው ተመሳሳይ ስሜት መኖሩን አለመኖሩን ከዛ ነው ሰላም የሚለው። አንዳንድ ጊዜም ሰላምታው ከነሱ እስኪመጣ ጠብቃለሁ። እንዲህ እያልኩ እኔም እንደ ከረመው አበሻ እሆን ይሆናል ማን ያውቃል። አረ ፊት ከመንሳት ያድነኝ። እስቲ ስለ አበሻ ሰላምታ ይህንን ያህል ካልኩኝ ደግሞ ስላየኋቸውና ስለሰማሁላቸው የሀገሬ ሰዎች ትንሽ ልበላችሁ። የሰማይ ርዝመቱ የምድር ስፋቱ ገና የሚታየው ከኢትዮጵያ ወደ አሜሪካ ሲመጣ ነው ቢባል ለእኔ ትክክል ነው። ታዲያ ያን ሁሉ ደመና ያን ሁሉ ውቅያኖስ አሻግሮ እግዚአብሔርና ጥበብ የሰጣቸው ይመስገኑና በፊልሙና በመጽሐፉ በዝናም ከእናት ምድር በላይ ከምናውቀው ሀገር ደረስኩ። ይችን ሀገር በዳላስ ኤርፖርት ዘርቆ የገባ በሻ ሁሉ የተሰማውን ስሜት ይሰማኝ አይሰማኝ አላውቅም። ብቻ የጠበቅኩትና የፈለግኩትን ያላገኘው እኔና ያረገጠው እግሬ ግራ ተጋባ። ሰንበት በት ስል ያንን የናፈኩትን ልዩነት ቀስ በቀስ ማየት እስከጀመርኩበት ታዲያ እዚህ ሀገር የገባ ሁኔታ የተቀበሉኝ ዘመዶችን ጨርቋ ራሳለጥ አልቀረውም። በአይኔ የተውኳትን ሀገሬን የመጣሁባትን ምድር በጥስ የማስንቅ ነገር አጣሁኝ። ከኤርፖርቱ ጀምሮ ከሀገሬ ኤርፖርት የገነንን ነገር አይታያለኝ። አይኔ በየመንገዱ የተጣለ ቆሻሻ፣ የተቆፈረ መንገድ ብቻ እንደንከናደኝ ካሜራ ያድን ጀመር። እንደዚህም መንገድ ላይ ቆሻሻ፣ እንደዚህም የተቆፈረ አስፋልት፣ ዋው የምልበት ነገር እንዳጣው እዛው ሀበሻ ሰፈር ደረስኩ። ተቀባዮቼ እኔን ለማስደሰት ይዘውኝ የገቡት ሀበሻ ሬስቶራንት ሀበሻ ሰፈር አሌክሳንደሪያ አካባቢ። ከሀገር ቤት ምንም የማይተናነስ በየአይነትና ሰፈር ሙሉ ሀበሻ። ወይ ጉድ! ለካዚህም ጎረቤታም ሱቆች፣ ጎረቤታም ሬስቶራንቶች፣ ጎረቤታም ሽሻ ቤቶች። አይ ሀበሻ አልኩኝ በልቤ። ለካ ጎረቤታምነት ሁሉም ጋር አይቀርም። የተቀበለችኝ አክስቴ አሜሪካንን ከረምረም ብሎ ከኖሩባት ሰዎች አንዷ ነች። ታዲያ ከሌላው ዜጋ ሲታይ ሀበሻ ጠርቀምቀም ብሎ መኖር ይወዳል ብላኝ ነበር። አስተዳደጉ ይሁን ወግና ባህሉ አብሮ አንድ ሰፈር መኖር ይወዳል፣ ግን ፈሪና በራስ መተማመን ስለሌለው ነው አለችኝ። እኔ አሀ ብዬ ከሰማኋት በኋላ የአበሻ ፈሪ እንኳን ተብሎ አይታማም፣ ባይሆን ከመረዳት ከመፈላለግ ይሆን አልኩኝ። ሰንበት በተሰል ሀበሻ ብቻ ሳይሆን የተለያዩ ሀገር ስደተኞች በየዘራቸው ተሰብስበው እንደሚኖሩ ተረዳው። ምን ሀበሻ ብቻ? የስፓኒሽ ሰፈር፣ የህንድ፣ የቻይና፣ የበርማ፣ ባንግላዴሽ። አሁንም የራሱን አምሳያ የራሱን ወገን መርጦ ነው እየኖር ያለ ሁሉ። እንደ ሀገር ቤት ሀብታምና ድሀ፣ ትንሽና ትልቅ፣ ተንደላቁ የሚኖርባት ሀገር አሜሪካ አይደለችም። የጥቁር ሰፈር፣ የነጭ ሰፈር፣ የአበሻ፣ የቻይና ወዘተ፣ ግን ሁሉ መብት አለው። ምሳችንን በልተን ጎኔን በግድ አሳረፍኩኝ።
አድማጮቻችን ፕሮግራማችን ዘውትር እሁድ በKFCD 990 AM ከምሽቱ 7 ሰዓት ከ30 ጀምሮ ይተላለፋል። ቱኒን ኢን ሬዲዮ ያላችሁ ወይንም በስልካችሁ ላይ ቱኒን ኢን አክሰስ ያላችሁ ፕሮግራማችንን በቀጥታ ከምሽቱ 7 ሰዓት ከ30 ጀምሮ ልትሰሙ ይችላላችሁ። በአጋጣሚ ሆኖ ፕሮግራሙን ወይንም የለቱን መርሃ ግብር በዛ ሰዓት ማግኘት ካልቻላችሁ በድረገጻችን ማለትም www.ethiopianthisweek.com በሚለው በዛ ገብታችሁ በጌስት ኦፍ ዘ ዊክ ወይንም የሳምንቱ እንግዳችን በሚለው በድረገጹ ፊት ለፊት የሚገኘው በተጫኑ የሳምንቱን ፕሮግራም እዛ ላይ ማግኘት ይቻላል። ሌላው ከዚህ በተጨማሪም በፌስቡክ ግሩፕ ኢትዮጵያን ዚስ ዊክ ግሩፕ የሚል ግሩፕ አለን። በትዊተርስ ፕሮግራማችንን በዛ መከታተልም ይቻላል። ከዚህ በተጨማሪም ውድ አድማጮች በስልክ ሰባቱንም ቀን ዛሬ ተላልፈውን ፕሮግራም ሰባቱንም ቀን ለሚቀጥሉት ሳምንታት እስከሚቀጥለው እሁድ ድረስ ማለት ነው በ7124329790 ብትደውሉ በቀጥታ የዚህን ሳምንት ፕሮግራም ካላችሁበት ቦታ በማንኛውም ሰዓት ልትሰሙ ትችላላችሁ ማለት ነው። 7124329790 ብትደውሉ ምንም አይነት አክሰስ ኮድ አያስፈልገውም። በዛ ፕሮግራማችን ልትሰሙ ትችላላችሁ። ቀደም ሲል የሰማችሁትን አስተያየት በብሯ ያሰፈረችልን የዛሬ ኦገስት 10 በዚያ ቀን አቆጣጠር ማለት ነው እንግዳችን ጻፊና ገጣሚ ትግስት ጌታቸው ናት። ትግስት አንጸባራቂ ቀለሞች የሚል የግጥም መጽሐፍ አውጥታለች። ጥሩና ድንቅ የሆኑ ግጥሞች አሉ። አጫጭር ግጥሞች ናቸው ግን ጠንከር ያሉ መልእክቶች ናቸው። ቀደም ለማስተዋወቅ እንደመከርኩት ከግጥሞቿም አለፍ አለፍ አርጋ ታቀርብልንና ከሷ ጋራ ወዳረግነው ቃለ ምልልስ ደሞ ይጃችሁ ይዳለው። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ምኞታችን ነው። አሁን ወደሚቀጥለው መርሃ ግብራችን በመሸጋገሪያ ሙዚቃ እንዳለን አብራችሁን ቆዩ። አርማቻችን ቀደም ሲል 3 ግጥሞችን ያነበበችልን ገጣሚና የበርሰው ትግስኬታቸው ግጥም የደፈረሰ ገደብ የሚለውን ግጥም ያነበበችልን ማለት ነው። አንድ ግጥም መጻፍ አላት ብዙዎቻችሁ እናልባት ሰምታችሁት አጣቁም ይሆናል ብለን ነው እናስበው። ምክንያቱም አገር ቤት ኒታተመው ግን ያ ግጥም ብዙ ሚስጥሮችን ያዘና ባጫጭር ስንኞች ትልልቅ መልእክቶችን የሚያስተላልፍ ግጥም ነው። የግጥሙ ርዕስ አንጸባራቂ ቀለሞች ይላል። ዛሬ ደራሲዋ በደረገጻችን በኢትዮጵያ የዚህ ሳምንት ወይንም ኢትዮጵያን ዚስ ዊክ በመቅረቧ በመጀመሪያ አመሰግናታለሁኝ እንግዳችን በመሆኗ። ወደፊትም እንግዲህ በሚያመቻት ጊዜ ያጫጭር ጽሁፎችንና ትዝብቶቿን ወጎቿን ታቀርብልናለች ብለን ተስፋ እናደርጋለን። ትግስት እንኳን ደህና መጣሽ።
እንኳን ደህና ቆየኝ። እኔም ስለጋበዝከኝ በኢትዮጵያ ዚስ ፕሌይ በጣም አመሰግናለሁ።
እሺ ትግስት እንግዲህ ወደፊት ብዙ ነገር አብረና እንሰራለን ብዬ ተስፋ አደርጋለሁኝ። ወደ አሜሪካም ከመጣሽ እንግዲህ ቅርብ ጊዜ ነው። ብዙ ገጠመኞች አሉሽ፣ ብዙ እኛ ማናያቸው አንቺ የምታያቸው ብዙ ነገሮች አሉና ለዋናው አላማ ምንድን ነው? እንደዚህ አይነት ነገሮች ሌሎች ትምህርት ይሆናሉ ብለን ነው እናስበው እና አዲስ ላይ መጡም ሆነ ለቆዩት ደግሞ ከተኙበት እንዲነቁም አንድ የማንቂያ መንገድ ነው ብለን እናስባለን። ምክንያቱም አንዳንድ ጊዜ የመጣንበትን እንረሳለን፣ የቆየንበትን ጊዜ እያሰብን አዲስ ላይ መጡ ሰዎች ምንም አይነት ደንታ የማይሰጠን ብዙ ኢትዮጵያውያኖች አለን፣ ሁላችንም አንድ አይነት አለንም እና እንደዚህ አይነት ዝግጅቶች ሌሎችም የሚሰጡትና የሚያስተላልፉት መልእክት አለ ብለን ነው የምናስበው እና እስኪ ይህንን ነገር ለጊዜው ሊያዘው እና ስለ አንጸባራቂ ቀለሞች መጽሐፍ ሽናውራ። ይህን መጽሐፍ እንዴት ነው የጀመርሽው? እንዴት አሰብሽው? በግጥም ከዚህ በፊት ታሰባስቢ ነበር? እንዴት ተወለደ
መጽሐፉ? የተወለደው ያው ከሀይ ስኩል በኋላ ነው። ሀይ ስኩል ከጨረስኩ በኋላ ያው በፊት ፍላጎት ውስጥ ነበረ፣ አጭር ልቦለዶች ጽፍ ነበረ ሀይ ስኩል እያለሁ። ከዛ ያው ክፍል ውስጥ በአማርኛ ፔሪድ የሆነ ባዶ ሰዓትም ሲኖር ልጆች አንብቤ ልንኛል፣ ያው ከቦኝ ይሰሙኛል። ከዛ እየተበረታታሁ መጣሁኝ እና የአማርኛ አስተማሪዎችን በቃ እሷታም ንባብ ምናምን ፕሮግራም በሚኖር ሰዓት እሷታም ምናምን ሲባል በቃ ውስጤ ያው ሌሎችም ታለንት እንዳለኝ እያረጋገጡልኝ መጣ። እየጻፍኩኝ ያው ከሃይስኩል በኋላ ማህበራትን ተቀላቀል። ግጥም ያው አሜሪካን ኢንግሊዝ ስነ ጽሁፍ ማህበር ነበር። እዛ ማህበር ውስጥ ግጥማችንን እርስ በራስ እንገማገማለን፣ እናቀርባለን፣ የሌሎች እንሰማለን፣ አስተያየት እንሰጣለን። እንደዛ ሲል ተወለደ እያደገ። ከዛ መጨረሻ ላይ ያው ለህትመት በቃ ማለት ነው መጽሐፉ። በዚህ መልኩ ለአድማጮች ለአንባቢያን ቀረበ።
አንባቢያን ቀረበ። መልካም ነው፣ መልካም ነው። እና እዚህ መጽሐፍ ላይ አንጸባራቂ ቀለሞች ላይ ሁሉም ግጥሞች ናቸው? በልብ ወለድ መልክ የተጻፈ ወይንም በስድ ንባብ መልክ የተጻፈ ወይንም በወግ መልክ የተጻፈ ትዝብት መሰል ነገሮች የሉም? ሲጀመርም ግጥም ነው ሲያልቅም ግጥም ነው? ልክ ነኝ?
አልተሳትከማ። ያው የግጥም መጽሐፍ ነው፣ ግጥም ነው የመጀመሪያ የተካተተበት ግጥም ነው። ግን ከዚህ በፊት የቀረቡም ወደፊት ሊታተሙ የሚያሰቡ ልቦለዶችም አጭር ታሪኮችም አሉኝ። ግን ለጊዜው ትኩረቴን አድርጌ አባንድ ወጥ ያሳተምኩት የግጥም ስብስቡን ነው
እንጂ ወደፊት በልቦለድ መልክ አጫጭር ልቦለዶች መልክ አሰባስበች ልትጽፊያቸው ያሰብሻቸው ነገሮች አሉ ማለት ነው?
አሉኛው እየሰራኋቸው ያሉ አሉኝ። ላሳትምም ሀሳብ አለኝ። ጠፋለው ማጥል ልቦለድም ረጅም ልቦለድም ወጎችን ያው ለህትመት ሲበቃው ግን የግጥም ስብስብ መጽሐፍ ነው።
ጥሩ ነው ትግስት። እንግዲህ አድማቻችን፣ በነገራችን ላይ እየተወያየን ያለነው ከአንጸባራቂ ቀለሞች ጸሐፊ እና የብዕር ሰው ገጣሚና የብዕር ሰው ትግስት ጌታቸው ጋር ነው። በመግቢያችን ላይ ምናልባት ዘግይታችሁ ፕሮግራማችንን የጀመራችሁ ካላችሁ፣ መርሃ ግብራችንን የጀመራችሁ ካላችሁ በመግቢያችን ላይ 3 ግጥሞችን እና ትዝብቶችን አንብባልናለች። ግጥም የደፈረሰና ገደብ የሚልና
አሜሪካ ከመጣች በኋላ ያየችው ኒታዘበችው ነገር በራ አሳይተናለች። ወደፊትም እንግዲህ ተከታታይ ሆነ ነገሮችን ተሳየናለች ብዬ ተስፋ አረጋለሁኝ። እንደው አሜሪካ ከመጣች በኋላ ግጥም ለመቅጠም አስበሻል?
አዎ ግጥም ራሱ በራሱ ግጥም የስሜት መነካት ነው። ስሜት የሚኮረኩር ነገር ስታገኝ ይሄ ራሱ ከዛ ወደዚህ የምጣቱ ያለው የባህሪ የኑሮ ግጭቱ ምናምን እንድጽፍ ይጋብዝሃል። ትጽፋለ አይምሮ በሌላ ነገር ካልተወጠረ ያው መጽሐፍ ታስባለ። መጽሐፍ ጽፋለሁ ብዬ አስባለሁ። እየጻፍኩም ነው።
መልካም ነው። በጣም ጥሩ ነገር ነው። እንግዲህ ወደፊት እንዳልሹ ልቦለዶችንም አጫጭ ልቦለዶችንም እና እነዚህንም ሳሰሉ ነገሮችንም እንደምትጽፊና በኪነ ጥበብ ዓለም እንደምትከፊበት ነው። ምክንያቱም አንድ ሰው ክህሎቱና ችሎታው ካለው ያን ችሎታውን መደበቅ አይችልም። መጀመሪያ ላይ ትዝልሽ እንደሆነ ግጥም የሚለውን ስታነቢ እኔ መሆን እኮ አድማጮች ያየናቸው ነገሮች አሉና ከአብሮሽ የተወለደ መሆኑን አብሮሽ ካንቺ ጋር ያለ መሆኑን ነው የተለጽበትና እንደዚህ ስነ ጽሁፍ እና የስነ ጥበብ ችሎታ ሁልጊዜ ሊቀመጥና ሊደበቅ አይችልም። እንደውም መውጣትና መበረታታት አለበት ብለን ነው እኛ የምናምነው እንደዚህ አይነትም ዝግጅት የምናደርገውና ሌሎች ሰዎች ይህን ሲሰሙ ያበረታቱሻል ብለን ተስፋ እናደርጋለን። አሁን ለምሳሌ እንግዲህ ይህንን አንጸባራቂ ቀለሞች የሚለውን መጽሐፍሽን ሰዎች ማግኘት ቢፈልጉ በምን መንገድ ማግኘት ይችላሉ? እንዴት ሊያገኙ ቢፈልጉ አንቺን ነው መጠየቅ ያለባቸው ወይስ እንዴት ነው የሚገኘው?
ለጊዜው መጽሐፍ አሁን የታተመው መጽሐፍ ተሽጦ አልቋል። ወደፊት ግን ደግሜ ለማሳተም አሰባለኝ። የዛን ጊዜ ነው ባቢያ ሊያገኙት የሚችለው። የመጽሐፍ የታተመው ከአምስት ዓመት በፊት ነው። ገበያ ላይ የነበረው መጽሐፍ አልቋል። አሁን በድጋሜ ማሳተም ሲታተም ለአድማጮችን ሊደርስ ይችላል።
ተሽጦ ነው ያለቀው? ሁሉም ተሸጠ?
አዎ ብዙ ኮፒ አልነበረም ታተመው፣ ግን የታተመው በሙሉ ተሽጧል።
እንግዲህ ጥሩ ነው። ያው ወደፊት ካሳተምሽ እንግዲህ አድማጮች ምናልባት ወደፊት ካሳተምሽ አሁን ያለው መንገድ ምንድን ነው? በቀጥታ አንቺን ማግኘት ነው ያለባቸው ማለት ነው። ወይ ከአንቺ ጋር መገናኘት አለበት ወይ ደግሞ ፕሮግራማችን እኛ ልናስተዋውቀው እንችላለን።
ያው አንዳንድ እያልን በፕሮግራማችን ግጥሙን እንጋብዛችኋለን።
በጣም አመሰግናለሁ ትግስት፣ እንደዚህ ግልጽ ሆነሽ በፕሮግራማችን ላይ ቀርበሽ በኢትዮጵያ ሕዝብ በዚህ ሳምንት ድረገጽ ላይ ቀርበሽ እንደዚህ አይነት ነገሮችን ከአድማጮች ጋር መካፈል መፈለግሽ ራሱ ቀናነት ነው እና በበኩሌ በአድማጮቻችን ስም በጣም ነው አመሰግነው። አድማጮቻችን ይህን ፕሮግራም ያው ዘወትር እንደምንለው ምናልባት እሺ ትግስት የምትይው ነገር አለ?
እኔ በጣም አመሰግናለሁ።
እሺ እሺ። በነገራችን ላይ አንድ የመጨረሻ ጥያቄ ይኖረኛል፣ ግን ለአድማጮቻችን ላስታውስ የፈለኩት ነገር አለኝ። ፕሮግራማችንን ምናልባት በእሁድ ከምሽቱ 7:30 በኢስተርን ታይም በኬኤፍሲዲ 990 ኤም ላይ መስማት ካልቻላችሁ እና ካመለጣችሁ ሁልጊዜ ፕሮግራማችንን የምሰሙበት ሌላ መስመር አለን በ712-432-9790 ደግሞ አለው ቁጥሩን 712-432-9790 ደውላችሁ ፕሮግራማችንን ያለ የዚህን ሳምንት ፕሮግራም ሳምንቱን ሙሉ በማንኛውም ሰዓት መስማት የምትችሉ መሆናችሁን በዚህ አጋጣሚ እንገልጻለን። ይህ እንግዲህ በድረገጽ ወይንም በሬዲዮ ወይንም በቀጥታ በሚተላለፈው መርሃ ግብር በቀጥታ ያንን ማግኘት የማችሉ ከሆነ በስልክ ቁጥር 712-432-9790 ብትደውሉ ታገኙታላችሁ። አለበለዚያ ደግሞ በድረገጻችን ማለትም www.ethiopianthisweek.com ወይንም በአማርኛ ኢትዮጵያ በሳምንት በሚለው ድረገጻችን በፊት ለፊት ገጽ ላይ የሳምንቱ መርሃ ግብሮች ይወጣሉ። እዛ ላይ የምትሰሙን ትችላላችሁ። ትግስት፣ ቅድም አንድ የመጨረሻ ጥያቄ አለኝ አልኩሽ። ለምሳሌ አንዳንድ ሰዎች በዚህ ሀገር አጠራር ሮል ሞዴሎች አሏቸው። ምንድነው ሮል ሞዴል ማለት? ያው ምሳሌ የሆነ እኔ ከሌል መሆን ፈልጋለሁ፣ እኔ ጸጋዬ ገብረ መድኅን መሆን ፈልጋለሁ፣ ወይኔ ከሊትን መሆን ፈልጋለሁ ብለሽ የምታስቢው አለ። ለምሳሌ ግጥም በመስገኝበት ጊዜ የግጥም ስታይልሽ አለ፣ የከበደ ቤት፣ የጸጋዬ ቤት ምናምን የሚባል ነገርም አለ። አንዳንድ ጊዜ ምናልባት እናንተ በግጥም ላይ ያላችሁ ደግሞ ልታውቁ ትችላላችሁ። እና እንደ ሮል ሞዴል የምታዩ ሰው አለ? ለምሳሌ እንደ ከሌን ብሆን የምትዩ በልጅነትሽ የምትመኙ ሰው አለ? በዚህ በኪነ ጥበብ አለም ማለቴ ነው።
ከሌን ብሆን ብዬ ተመኝቼ አላውቅም። ያው ግጥም ገጣሚዎችን አደንቃለሁ። ምናልባት አብሮን አንድ ማህበር የነበረ በቀቱ ስዩም የኢትዮጵያ ሕዝብ ያውቀዋል። በቀቱ ስዩም የሚባል ገጣሚ አለ። የእሱ የግጥም አጻጻፍና አጫጭር መሆናቸው እኔን የሚማረክ የነበር ያው እሱ እንደ ታላቅ እኔም እዛ እንደ ተከታይ ያው አንድ ማህበር ስለነበርን ግን የግጥም ራሱ ስታይሌ የራሴ ማለት እንደዚህ የራሴ የሆነ ነገር ራሱ የተወለደ ነው። ስለዚህ ከሌን ሆናሉ ብዬ አስቤ አላውቅም። በቃ ራሴ የሚሰማኝን ነው ጽፎ፣ ግን አደንቃለሁ ሌሎች ገጣሚዎችን። በቃ እንደዚህ አይነት ነገር አለ እንጂ ሮል ሞዴል ከሌን ብሆን ሮል ሞዴል ያው ሰዎችን አይቶ መነሳሳት አለ። ግን ከሌን ብሆን ብሎ ደግሞ ሰውን ለመምሰል አልሞከርኩም።
አዎ መልካም ነው። እኔ ምናልባት ጥያቄዎች ማስተካከል ይኖርብኛል። ከሌን መምሰልና ሮል ሞዴል ማለት ለምሳሌ አሁን የአንቺ ራስሽ ጠቅሰሽዋል እኮ የስዩምን ለምሳሌ እንትኑ ነው የምትከተው፣ ያጻጻፍ ስልቱን ነው የምትከተው። አሁን ምን ለማለት ነው እኔ ሰውየውን ካፒል ማድረግ ማለት ሳይሆን ወይ ሰውየውን መከተል ሳይሆን የእሱን ያጻጻፍ ስልት ለምሳሌ እኔ አሁን የጸጋዬ ገብረ መድኅን የግጥም ያጻጻፍ ስልት አለ። ሌሎች ገጣሚዎች እንደዛ አይገጥሙ። ለምሳሌ ከበደ ሚካኤልን የግጥም አጻጻፍ ስትመለከች እና የጸጋዬ ገብረ መድኅን የግጥም አጻጻፍ ስትመለከች አራምባና ቆቦ ናቸው። ሁለቱም የተለያዩ አጻጻፍ ነው ያላቸው እና የማንን የግጥም ስታይል እንደዛ ብለው ይሻላል መሰለኝ። የማንን የግጥም ስታይል እንደው በይበልጥ አደንቅ ያለሽ ብልሽ ምናልባት እሱ ቀለል ሊል ይችላል።
እውነት ግን ነው ያው የማደንቀው ከሴትም ከወንድም የማደንቃቸዋሉ በማድረግ ደረጃ ከሆነ ማለት ነው። ግን የእኔ የግጥም ስታይል አንብበኸዋል ትንሽ የራሱ የሆነ እንትን አለው። ያው በዜማና በሪትም ነው እንትን የሚሰጠው እንጂ ብዙ ጊዜ አሁን ተከትዬ እንደዚህ እንትን ብዬ ስሜቴ ያው ገልጻለሁ በዜማና በሪት የተጻፈ ነው። የማደንቃቸው ግን አሉ ከሴትም ከወንድም። ከወንድም በእውቀት ስዩምን አደንቃለሁ። ከሴትም አሁን በቅርብ ትግስት ማሞ የምትባል ገጣሚ ያለች እሷን የግጥም አጻጻፍ ስታይላችንም የሶስታችንም የተለያየ ነው። ያው ግጥም ውስጥ ያሉት ያውቁታል። ያንን ደግሞ የፈለግ
ትግስት በጣም ነው ማመሰግነው። እርግጥ ደቂቃችን ባልቅ ኖሮ እንወያይ ነበረ። ሰፊ ውይይት ነው፣ ብዙ ነገር ሊያወያየን ይችላል ይሄ ጉዳይ። ግን ያው እንደምታውቂው የሬዲዮ መርሃ ግብር በደቂቃ የተወሰነ ስለሆነ የግድ እዚህ ላይ ነው ዛሬ የማቆመው። በሚቀጥሉት ጊዜያት ይህንንና ሌሎች መሰል ጉዳዮችን አንስተን እንወያያለን ብዬ ተስፋ አደርጋለሁ። ለዛሬው በጣም ነው ለዛሬው ምሽት በጣም አመሰግናለሁኝ። እንግዲህ በሚቀጥለው ሳምንት አድማጮችም ይጠብቃሉ ጽሁፎችና ግጥሞችሽን።
እሺ
በጣም ነው አመሰግናለሁ።
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኟቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።